Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ስጥልኝ። እንደምን አብታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጥር 3 2014 ዓ.ም ምረት ቲሞክሰኞ ምሽት መሰናዶ ጀመረ። አብራችሁን እንድታመሹ በአክብሮት እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በቤኒሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ በዚያነት ከ69 ሺህ በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ የትምህርት ቢሮ አስታወቀ።
ትምህርት ገበታ አግባብ ሲገባቸው ትራክ ተካንዞና ወደ 3 አመት ይጠጋ ይሄ አንዳንድ አካባቢዎች ላይ ተማሪዎች ሬግኖሊክ ትምህርት መግባት ያልቻለበት ሁኔታዎችን ተፈጥሯል።
የቤንሻንጉል ጉሙዝ የትምህርት ቢሮ ኃላፊ የሆኑትን አቶ ቢኒያም መንገሻን የሰማችሁት። በዚህ ዙሪያ በመሽቱ ዘገባለን። በሌላ በኩል የጤና ሚኒስትር በትላንትናው ዕለት እድሜያቸው 14 ዓመት ለሞላቸው ልጃገረዶች የማህፀን በር ጫፍ ካንሰር መከላከያ ክትባት መስጠት ጀምሯል።
ለአንድ ልጃገረድ ለፍቴ ይሰጣለን። አንዴ ከሰጠን ዛሬ በስድስት ወር ሁለተኛውን ይሰጣለን። ስለዚህ በአመት ሁለት ጊዜ የምናደርገው መርሃ ግብር ነው ማለት ነው።
በጤና ሚኒስቴር ውስጥ የእናቶች የህፃናትና የታዳጊ ልጆች ጤና እንዲሁም የስርዓተ ምግብ ዳይሬክቶሬት ዳይሬክተር የሆኑትን ዶክተር መሰረት ዘላለምን የሰማችሁት። ሌሎች ዘገባዎችም ይኖሩናል። አብራችሁ እንድታመሹ በአክብሮት የምንጋብዛችሁ። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ ነው። አሁን ከአለም ዙሪያ የተሰባሰቡ አጫጭር ዜናዎችን ታደምጡ ዘንድ ከሀብታሙ ስዩም ጋር እተዋችኋለሁ።
አመሰግናለሁ ኤደን። የሩሲያ ፕሬዚደንት ቭላድሚር ፑቲን በዩክሬን ድንበር በመቶ ሺህ የሚቆጠር ጦራቸውን ማስፈር በቀጠሉበት ሁኔታ ዩናይትድ ስቴትስ እና ሩሲያ ትናንት ሰኞ ግልጽና ቀጥተኛ ንግግር በማድረግ ውይይት መጀመራቸውን ዋይት ሃውስ ትናንት ባወጣው መግለጫ አመላክቷል። የዋይት ሃውስ ቃል አቀባይ ጄን ሳኪ ባወጡት መግለጫ ለፕሬዚደንት ፑቲን ያሏቸው ሁለት አማራጮች የዲፕሎማሲ ወይንም ውጥረቱን የሚያባብሰውን መንገድ መከተል መሆኑን ገልጸዋል። ቃል አቀባዩዋ የዲፕሎማሲውን መንገድ እንደሚከተሉ በእርግጠኝነት ተስፋ እናደርጋለን ማለታቸውም ተመልክቷል። ፕሬዚደንት ባይደን ሰሞኑን በሰጧቸው የተለያዩ መግለጫዎች ፑቲን ወታደሮቻቸውን ወደ ኋላ እንዲመልሱ አሳስበዋል። ያ ሳይሆን ቀርቶ ሩሲያ ዩክሬንን የምትወር ከሆነ ዩናይትድ ስቴትስ በማያወላዳ መልኩ አጸፋውን እንደምትመልስ ገልጸዋል። የሩሲያው ረዳት የውጭ ጉዳይ ሚኒስትር ሰርጌይ ራብኮቭ በሁለቱ ሀገሮች መካከል የተደረገው ውይይት ከተጠናቀቀ በኋላ ትናንት ሰኞ ለጋዜጠኞች በሰጡት መግለጫ እኛ ዩክሬንን ለማጥቃት እቅድ የለንም፣ ውጥረቱ ሊባባስ ይችላል ተብሎ የሚያሰጋ ምንም ምክንያት ሊኖር አይገባም ብለዋል። በዚህ ሳምንት በዩክሬን ጉዳይ ከሩሲያ ጋር የሚደረጉ ሌሎች ሁለት ዙር ስብሰባዎች እንደሚኖሩም ተገልጸዋል። የተባበሩት መንግስታት ድርጅት በአፍጋኒስታን ለሚገኙ 28 ሚሊዮን ሰዎች በአምስት አጎራባች አገሮች ለሚገኙ ስደተኞች የህይወት አድን የሰብአዊ እርዳታ የሚውል 5 ቢሊዮን ዶላር ጠይቋል። ይህ በታሪክ ለአንድ አገር ሲጠየቅ ከፍተኛ ሆኖ ተብሏል። ከዚህ ውስጥ 4.4 ቢሊዮን የሚሆነው ከአፍጋኒስታን ህዝብ ለግማሹ የሚሆን እንደሆነ ተመልክተዋል። የተባበሩት መንግስታት ድርጅት አፍጋኒስታንም በዓለም ላይ ወደ ከፍተኛ ሰብአዊ ቀውስ በፍጥነት እየገባች ያለች አገር መሆኗን አስጠንቅቋል። ሰሜን ኮሪያ ዛሬ ማክሰኞ ሌላ የባለስቲክ ሚሳይል መሳሪያ ሙከራ ማድረጓን የደቡብ ኮሪያና የጃፓን መንግስታት አስታውቀዋል። ሰሜን ኮሪያ በአዲሱ የአውሮፓውያን ዓመት ትልቅ የጦር መሳሪያ ሙከራ ስታደርግ ይህ ሁለተኛዋ መሆኑ መንግስታቱ አስታውቀዋል። ሰሜን ኮሪያ የአሁኑ ሙከራ ባለፈው ሳምንት ካደረገችው የተሻለ የጦር መሳሪያ ብቃት ያሳየችበት መሆኑንም ደቡብ ኮሪያ አስታውቃለች። የደቡብ ኮሪያ መከላከያ እንደሚለው ከሆነ ሰሜን ኮሪያ በቅርቡ የሞከረችው የሃይፐርሶኒክ ሚሳይል በ60 ኪሎ ሜትር ከፍታ ውስጥ 700 ኪሎ ሜትር መምዘግዘግ የሚችል ነው። ሚሳይሉ ከጃፓን የነጻ ኢኮኖሚ ቀጠና ውጪ በሚገኘው የባህር ዳርቻ ያረፈ መሆኑ ሲገለጽ ያስከተለው ጉዳት ስለመኖሩ የታወቀ ነገር አለመኖሩን የጃፓን ዜና አገልግሎት በዛሬ ዘገባው አመልክቷል።
ከዜናዎቹ ጋር ሀብታሙ ስዩም ነበር። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ የማክሰኞ ጥር 3 2014 ዓ.ም መሰናዶ ነው። የምሽቱ ተረኛ አስተናጋጅ ኤደን ገረመው ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በቤንሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ በዚህ አመት ከ69000 በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። የቢሮው ኃላፊ አቶ ቢኒያም መንገሻ ተማሪዎቹ ወደ ትምህርት ገበታቸው ያልተመለሱት ታጣቂዎች ከመቶ በላይ የሚሆኑ ትምህርት ቤቶችን በማውደማቸው ነው ብለዋል። ተማሪዎቹን ወደ ትምህርት ገበታቸው ለመመለስም የክልሉ መንግስት እየሰራ ቢሆንም የሚመለሱበትን ጊዜ ግን ለመወሰን አዳጋች መሆኑንም ጭምር ኃላፊው አስታውቋል። ናኮር መልካ ተጨማሪ ዘገባን ይዟል።
የቤኒሻንጉል ጉሙዝ ክልላዊ መንግስት የትምህርት ቢሮ ኃላፊ አቶ ቢኒያም መንገሻ በክልሉ በዚህ በ2014 ዓመተ ምህረት ወደ ትምህርታቸው መመለስ ከነበረባቸው ከ300000 በላይ ተማሪዎች መካከል 100000 የሚሆኑት በትምህርት ገበታቸው ላይ አልተገኙም። ከነዚህ መካከል ወደ 70000 የሚጠጉ ተማሪዎች ደግሞ ያልተመለሱበትን ምክንያት አብራርተዋል ኃላፊው።
አንዳንድ አካባቢዎች ላይ የጸጥታ ችግር በመከሰቱ ያልተያዘ የተወሰኑ ተማሪዎች ከትምህርት ገበታ ውጪ እንዲሆኑ አድርጓል። በትናንት ቅርብ ጊዜ ወዲህ በመተከል ዞንና በካማሽ ዞን አካባቢ በተፈጠረ ጸጥታ ችግር ወደ 69,096 ተማሪዎችን ከትምህርት ገበታ ውጪ እንዲሆን አድርጎታል። ከዚህ ጋር በተያያዘ 139 የወደሙ 94 በክፍል የወደሙ ትምህርት ቤቶች ናቸው።
አቶ ቢኒያም በመተከልና ካማሽ ዞኖች አንዳንድ አካባቢዎች ውስጥ ተማሪዎች ትምህርታቸው ላይ ባለመገኘታቸው የተፈጠሩ ተጽዕኖዎችን ገልጸዋል።
ይህንን በትምህርት ሂደቱ ላይ ራሱ የቻለ አሉታዊ ተጽዕኖ ፈጥሯል። ወደ ትምህርት ገበታ መግባት ሲገባቸው ስራይ የሚተካል ዞን ላይ ወደ 3 የሚጠጋ ጊዜ አንዳንድ አካባቢዎች ላይ ተማሪዎች በሄድነው ልክ ትምህርት ቤት መግባት ያልቻለበት ሁኔታዎችን ፈጥሯል። ከማሽ ዞንም አልፎ አልፎ እነዚያን ነገሮች የተፈጠሩበት ሁኔታ አለ። ይሄ በትምህርቱ ላይ ተጽዕኖ ፈጥረዋል። የእኛ ክልል ላይ ይህን ችግር የፈጠሩ ድርጅቶች መካከል አንደኛ ጉዊዲን የሚባል የጉዊዲን ዲሞክራሲያዊ ኢንተር የሚባል በጉዊዲን ሽፍታ የሚመራ እንቅስቃሴ አለ። በሁለቱ ዞን ላይ ከፍተኛ ተጽዕኖ ፈጥሯል። ይህን ችግር እንዲባበስም አበርክቷል። አጠቃላይ በትምህርትና በማህበረሰቡ ላይ መጥፎ ነገሮችን ፈጥሯል። ትምህርት ቤት ላይ በተቻለ መጠን ተማሪዎች እንዳይማሩ እንዳደረገ ነው የኛ ሪፖርት የሚያሳየው።
የክልሉ ትምህርት ቢሮ ኃላፊ ራሳቸውን የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉዴን ብለው የሚጠሩ ታጣቂዎች ከመቶ በላይ የአንደኛና ሁለተኛ ደረጃ ትምህርት ቤቶች ላይ አደረሱ ያሉትንም ውድመት ሲገልጹ
አብዛኛው ታጣቂዎቹ አንድ ዝርዝር ያደረጉት ነገር ለመግለጽ ሰገሪ ቢሆንም አንዳንዶቹ ትምህርት ቤቶቹ በነበሩ ግጭት እንዲወድም ሆና ወድመዋል። እንቅስቃሴ ሲያደርጉ ያወድሙበት ሁኔታ አለ። አንዳንዴ ደግሞ አካባቢ ላይ ሲመጡ ተቋሙ ላይ የመስፈር ሁኔታዎችም ስላለ ተቋሙ የሚወድሙበት ሁኔታዎች ተፈጠሩ። ያ ነው ተማሪዎችንም ከትምህርት ገበታ ውጪ እንዲሆን ያደረገው።
የወደሙ ትምህርት ቤቶችን ለማቋቋምና ተማሪዎችን ወደ ትምህርት ገበታቸው ለመመለስ በመንግስት በኩል እየተደረጉ ያሉትን ጥረቶችም ገልጸዋል አቶ ቢኒያም።
መንግስት በኩል ያለውን ሀብት አብቃቅተን ትምህርት ቤቶችን ለማገንባት ገንባት ሲባል አሁን ለጊዜያዊ ትምህርት መስጫ የሚሆን አግኘት ለመስጠት ነው እንጂ ሚሊዮን ለማገንባት አሁን ሚሊዮን እነዚህ ሁሉ ትምህርት ቤቶች በአንድ አመት ውስጥ ማገንባት የሚያስችል አቅም የለም። ነገር ግን ተማሪዎችን ወደ ትምህርት ቤት ገባታ ሊያስገባ በሚችል መልኩ ጊዜያዊ የሆኑ መጠለያዎችን ለመስራት እቅድ አቅደን እየተንቀሳቀሰ ነው የሚገኘው።
ምን ያህል ጊዜ ውስጥ ተማሪዎች ወደ ትምህርት ሊመለሱ ይችላሉ? በዚህ ሁኔታ
ሙሉ በሙሉ አሁን ቀኑን ለመግለጽ ይከብደኛል። ነገር ግን ስራ እየሰራ ነው የሚገኘው። ተማሪዎች ትምህርቱን እስኪጨርስ እስኪያጠናቅቅ ድረስ በፈራቃ ሁሉንም አድረሳት አካባቢ እንዲጠብቁ ደረጃ
የትምህርት ቢሮ ኃላፊው በየአካባቢዎቹ ሰላም በማስፈን ተማሪዎቹን ወደ ትምህርት ለመመለስም ከጸጥታ አካላት ጋር በመተባበር እየሰሩ መሆናቸውን አክለው ገልጸዋል። በቤኒሻንጉል ጉሙዝ በተለይ በመተከልና ካማሽ ዞኖች ባለፉት 3 አመታት ውስጥ በታጣቂዎች ጥቃት በርካቶች ተገለዋል። የቆሰሉም እንደዛው አያሌ ናቸው። በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው የተፈናቀሉ ሲሆን መንግስት በየአካባቢዎቹ ሰላምን በማስፈን ወደ ቀያቸው እንዲመለሱ ለሱ በመስራት ላይ እንደሚገኝ ሲገልጽ ቆይቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ይህን ቡድን ወጣቶች ዝንባሌዎቻቸውን ተከትለው ለስኬት የሚበቁባቸውን አነቃቂ ስልጠናዎችን የሚሰጥ ቡድን ነው። ከተለያዩ ሙያዎች በተውጣጡ አሰልጣኞች አማካኝነትም ካለምንም ክፍያ ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ወጣቶችን እያገዘ የሚገኘው ቡድን በቅርቡ ደግሞ በአዲስ አበባ ወጣቶችን የግል ስብዕና ግንባታ ስልጠና እየሰጠ ይገኛል። በቡድኑ እንቅስቃሴና ተያያዥ ጉዳዮች ላይ ሀብታም ስዩም የቅን ቡድን አባል ሆኖ ከነጻነት ዘነበ ጋር በማህበራዊ አውታር በኩል ተወያይቷል። እንደሚከተለው ተሰናድቷል። ቅን ቡድን መቼ ተቋቋመ? ቡድኑን ለመመስረትስ ምክንያት የሆናችሁ ነገር ምንድን ነው? ለሚለው ጥያቄ ከተሰጠው መልስ ይጀምራል።
ጤና ይስጥልኝ። ነጻነት ዘነበ እባላለሁ። በሙያዬ ሂፕኖቴራፒስት ነኝ። በአሁን ሰዓት የቅን ቡድን አንድ አባል ነኝ። ቡድናችን የተቋቋመው በ1996 ዓ.ም እንደ ኢትዮጵያ አቆጣጠር ነው። ቡድኑን ለመመስረት በዋነኛነት ያነሳሳን ነገር አምስት ጓደኛሞች ሆነን ለኢትዮጵያ ምን እናበርክት፣ ምን እንስራ እያልን መጽሐፎችን እያነበብንና እየተወያየን አዳር ፕሮግራም ሮብሮብ በማድረግ የሀገር ፍቅር ስሜት ነው የጀመረው።
ቡድናችሁ አነቃቂ የሆኑ ትምህርቶችን በመስጠት የግል ስብዕናን ማጎልበት የሚችልባቸውን መላዎች ለወጣቶች ለማቀበል እየጣረ መሆኑን ሰምተናል። የምትሰጧቸውን ስልጠናዎች ውጤታማነትስ እንዴት ነው የምትመዝኑት?
ጥሩ ስልጠናዎቻችን ውጤታቸውን የምንለካው በተጨባጭ ነው። አንደኛው ስልጠና የምንሰጣቸውን ሰዎች በኦንላይን እየከፈሉ የሚወስዱት ዳታቤዝ አለ። ስለዚህ እነሱን ፎሎው እናደርጋለን። ኮች መደበን ኮቾች አሉ የሰለጠኑ፣ እነሱ እየተከታተሉ በተጨባጭ በገንዘብ በቤተሰብ ህይወት በሪሌሽንሺፕ በመንፈሳዊ ህይወታቸው በራዕይ በአላማቸው እነዚህ ሁሉ ያመጧቸውን ለውጦች መዝግበን እንይዛለን። ኦንላይን ላይም የኢ ማጋዚን አለን። እዛ ላይም ቴስቲሞኒዎችን ተጨባጭ ለውጥ ያመጡትን ሪከርድ እያደረግን በቪዲዮ በጽሁፍም እናቀርባለን እና የምንለካው በእንደዚህ አይነት የሰዎች ህይወት ላይ ተጨባጭ የመጣውን ውጤት በመጠየቅ ነው ማለት ነው።
የቡድናችሁ መርህ ኢትዮጵያ ቁጥር አንድ ሀገር የሚል ነው። የኢትዮጵያ ቁጥር አንድነት ከምን አንጻር ነው? ለምንስ ይህንን መርህ መጠቀም ፈልጋችሁ?
በጣም ጥሩ። እንግዲህ ኢትዮጵያ ቁጥር አንድ ሀገር የሚል ግቦች መካከል አንዱ የያዝ ነው። ግቦች ከተለያዩ ግቦች መካከል አንዱ ግባችን ነው። አክቹሊ የቡድናችን ራዕይ ባለ ራዕይ ቅን፣ ጤናማና ባለጸጋ ትውልድ ማፍራት የሚል ነው። በ2004 እንደ ኢትዮጵያ አቆጣጠር ጀምሮ ደግሞ በ2024 ኢትዮጵያ ቁጥር አንድ ሀገር ናት የሚል ግብ ይዘን እሱን እየሰራንበት ነው። ከግማሽ ሚሊዮን በላይ ሰዎችን በየክፍለ ሀገሩ እየዞርን በኦንላይንም ከኢትዮጵያ ውጭ ያሉ የተሰደዱ ኢትዮጵያውያንም በተለያየ ሀገር ላይ በተለይ በምስራቅ አፍሪካና ሚድል ኢስት ላይ እየዞርን በአካል እየሄድን አሰልጥነናል። ይሄ እንግዲህ መለኪያው ምንድን ነው ለሚለው ብዙ ሰው በፋይናንስ ነው የሚያስበው። እኛ ኢትዮጵያውያን ታላቅነታችን በገንዘብ ብቻ አይደለም። ዋናው መለኪያ ሰላምን፣ ፍቅርን፣ ጤናን፣ ህብረትን፣ ቅንነትን፣ ታዛዥነትን፣ ጀግንነትን እነዚህ ናቸው እውነተኛ የሰው ልጆች መለኪያ እንጂ ገንዘብ ሲሆን ብዙ ጊዜ ቫልዩ የሌለው ሰውም ሌባም ገንዘብ ሊያገኝ ይችላል። ስለዚህ እነሱን መለኪያ እንዲሆኑ አንፈልግም። ስለዚህ አንደኝነታችንን እንደ ድሮ ወደኋላ ተመልሰን የምንኖረው ይሆናል ማለት ነው።
ጥቂት የማይባሉ ወጣቶች በመሰል አነቃቂና የግል ስብዕና ስልጠናዎች ላይ ከሚያቀርቧቸው ትችቶች መካከል አንዱ ስልጠናዎቹ የዓለም እውነታን አሳይቶ መፍትሄዎችን ከመጠቆም ይልቅ ሐሳባዊነትን፣ ሁሉም ነገር በጎ በማለም ብቻ ይፈታል የሚል እምነት ላይ ማተኮራቸው ነው ይላሉ። በተጨማሪም አንዳንዶቹ ደግሞ ለግል ስብዕና ግንባታ ብለን የተቀላቀልናቸው መርሃ ግብሮች የማስተዋወቂያ ዘመቻ ወይንም ማርኬቲንግ ካምፔን እየሆኑብን ተቸግረናልም ይላሉ። የእናንተ ቡድን እንቅስቃሴ ከመሰል ቅሬታዎች የጸዳ እንዲሆን ምን ያክል ትጠነቀቃላችሁ?
እንግዲህ እኛም በቅን ቡድን ስንጀምር ትልቁ ያስቀመጥነው ነገር ምንድን ነው? እንደው አየር ላይ ብቻ የሚቀር ወደ መሬት የማይወርድ ስልጠና አንሰጥም ብለን የተነሳ ነው እና ለዚህም ነው መጀመሪያ ስልጠናዎቹ እኛ ህይወት ላይ ውጤት እንዲያመጡ ማድረግ፣ ከዛ በኋላ የራሳችንን ቴስቲሞኒ የራሳችንን ምስክርነት እየሰጠን ይሄን ሰለጠንኩ፣ እንዲህ ተገበርኩ፣ እንዲህ አይነት ውጤት አመጣሁ። ካላመጣንበት አናሰለጥንም። ስለዚህ መሬት የወረደ ነው የምናሰለጥነው። ከዚያ ደግሞ ኢንስፓይሬሽናል ሞቲቬሽናል ሳይሆን ፕራክቲካሊ ምን ላድርግ፣ የት ላድርግ፣ እንዴት ላድርግ የሚለውን በዝርዝር የሚያሳዩ ተጨባጭ የሆኑ ተግባራትን ነው የምናስተምረው። ያ ደግሞ ጥሩ ውጤት እያመጣልን ነው ማለት ነው። ስለዚህ ይሄ ዝም ብሎ እንደው የማርኬቲንግ ጋጋታ የሚባል ነገር በጭራሽ ለኛ ስልጠናዎች ላይ የለም። ስፖንሰር ያደረገን ምናምን የምንለው የለም። በነፃ ነው የምንሰጠው። እንግዲህ በቀን ቡድን ከምንሰራቸው ስራዎች ጎን ለጎን በወር ለሶስት ቀን ነፃ ለሀገሬ ያገለግላለሁ የሚል ፕሮጀክት አለን። ስለዚህ በተለያዩ ቦታዎች ላይ አቅም የሌላቸው፣ ገንዘብ የሌላቸው፣ በጀት የሌላቸው ድርጅቶች፣ መንግስት፣ የግል ተማሪዎች ወዘተርፈን ኢትዮጵያ ውስጥ የተለያየ ቦታ እየሄድን እያገለገልን እንገኛለን ማለት ነው። ስለዚህ በተለያየ ከተማ በራሳችን ወጪ በሚሄድ ስልጠናዎችን ሰጥተን ገቢ የሌላቸው ገቢ ሲያገኙ፣ የተጣሉ ሲታረቁ፣ ተስፋ የቆረጡ ተስፋቸው ሲቀጥል በደንብ አይተናል እና ብዙ ግብረ መልሶችን ከሰዎቹ ከሰለጠኑት እንዲሁም ከሰለጠናቸው የሚመለከታቸው አካላትን በደብዳቤ ማግኝተናል ማለት ነው። ይህ እንግዲህ ትልቁ የያዝነው ተጨባጭ የሆነ የለውጥ መንገድ ነው ማለት ነው።
በቀጣይ ጊዜያት ልትሰሯቸው ስላቀዳችኋቸው ጉዳዮች እስቲ ደግሞ ነፃነት አጋራን። ምንድን ነው ህልማችሁ?
እንግዲህ በቀጣይ ጊዜ ልንሰራ ቀናቸው አንደኛ እስከ 2024 ዓመተ ምህረት ድረስ ከአንድ ሚሊዮን በላይ ኢትዮጵያውያንን በተጨባጭ ዳታ ይዘን ማሰልጠን ነው። አሰልጥነን ከዚያ ውስጥ 100,000 የሚሆኑትን 10%ዎቹን የቢዝነስ ሊደሮች እንዲሆኑ በማድረግ በአማካይ ለ100 ሰዎች እያንዳንዳቸው የስራ እድል እንዲፈጥሩ ማድረግ ነው። ያም ከ10 ሚሊዮን በላይ የስራ እድል እንፈጥራለን በቅን ቡድን ብቻ። ይሄ ማለት ኢትዮጵያ አንድ ጊዜ በቅርብ በሰማሁት ዳታ 3 ሚሊዮን አካባቢ መንግስት ስራዎች ናቸው ያሏትና ስለዚህ ምን ይሆናል አሁን የሀገሪቷ ከምታቀርበው የመንግስት የስራ እድል ከሶስት እጥፍ በላይ አፈራን ማለት ነው። ይሄ ደግሞ ትልቅ ውጤት የሚያመጣ ነው። ሌላው ለሀገራችን ኢትዮጵያ ምሳሌ የሆነ የራሱ ሶሳይቲ መገንባት ነው። የራሱ አዲስ ከተማ እና ማህበረሰብ መገንባት ነው። ያ የምንገነባው ማህበረሰብ ዲዛይን ሙሉ ለሙሉ ጨርሰን ወደ ተግባር እየገባንበት ነው። በተለያዩ ክልሎችን በዚህ ወር ቦርዳችን ማመልከቻውን ያስገባና ኮንቪኒየንት በሆነውና ጥሩ ኦፈር በሚያደርግን ክልል ላይ ምሳሌ የሆነ ከተማን ገነባለን። ያንን ገንብተን ኢትዮጵያውያን በእውነተኛ ኢትዮጵያዊነት ከፍታ የሚኖርበትን ቦታ ማህበረሰብ እናሳያለን ማለት ነው።
በመደመጥ ለምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያምሃሪክ ላይ እንዲሁም ደግሞ በድረገጻችን ላይ ጋቢና ቪኦኤ ልትልኩልን ትችላላችሁ። ወደ ተከታዩ ዘገባ እንሻገር። የኢትዮጵያ የጤና ሚኒስቴር በትላንትናው ዕለት የማህፀን በር ጫፍ ካንሰር መከላከያ ክትባትን እድሜያቸው 14 ዓመት ለሆናቸው ልጃገረዶች መስጠት ጀምሯል። ይህን በተመለከተ የተሰናዳውን ዘገባ ቀጥ ያቀርብላችኋለሁ። ኢትዮጵያ ውስጥ በከፍተኛ ሁኔታ የሴቶችን ህይወት ከሚነጥቁ የካንሰር አይነቶች መካከል በሁለተኛ ደረጃ ላይ ይቀመጣል የማህፀን በር ካንሰር ወይም ሰርቪካል ካንሰር። ይህ ችግር እያደገ መምጣቱም ከቅርብ አመታት ወዲህ ትኩረት እንዲሰጥ አድርጎታል። ይህን ተከትሎም ለሴቶች የግንዛቤ ማስጨበጫዎችና ቅድመ ምርመራዎችም በየቦታው እየተሰናዱ ይገኛሉ። ከዚህ በተጨማሪም በሽታው ገና ሳይጀመር ለማስቆም በቁጥር የላቀ ህዝብ ጋር የደረሰ ባይሆንም አመታዊ የክትባት ዘመቻዎችም ተጀምረዋል። ዶክተር መሰረት ዘላለም በጤና ሚኒስቴር የህፃናት እናቶችና አፍላ ወጣቶች ጤና እንዲሁም የስርዓተ ምግብ ዳይሬክተሬት ዳይሬክተር ናቸው። የዘንድሮን ዘመቻ አላማና እቅድ እንዲህ ያስረዳሉ።
ላለፉት 3 አመታት የማህፀን በር ካንሰር መከላከያ ክትባት እንደ ሀገር በዘመቻ መልክ እንሰጣለን። በየአመቱ የምንደርሳቸው ታላሚ ልጃገረዶች 14 አመት ልጃገረዶችን ነው የምንሰጠው። በየአመቱ 1.2 ሚሊዮን የሚገመቱ ልጃገረዶችን በትምህርት ቤትና ከትምህርት ቤት ውጭ እንደርሳለን ማለት ነው። እንደሚታወቀው እንግዲህ የሴቶች ከመራቢያ አካል ጋር ተያይዞ የሚከሰቱ የካንሰር ችግር ስናይ እንግዲህ በቀዳሚነት የሚቀመጡ የጡት ካንሰር፣ የማህፀን በር ካንሰር፣ ይሄ እንግዲህ ከፍተኛ ድርሻ ይዛሉ። በተለይ ደግሞ በጣም ገዳይ ናቸው። እናቶችና እንግዲህ እህቶቻችን በስቃይ ለሞት የሚዳርጉ ናቸው። ስለዚህ ከዚህ ከህብረተሰብ ጤና ካለው አስተዋጽኦ አንጻር እነዚህ መከላከል ቅድሚያ መከላከል በጤና ሚኒስትር በፖሊሲያችን በስትራቴጂያችን በመርህ የምንጠቀምበት ነው።
ዶክተር መሰረት ይሄ ክትባት እድሜያቸው 14 አመት ለሆናቸው ታዳጊ ልጃገረዶች ላይ ትኩረት ማድረግ ያስፈልገበት ምክንያት እንዲህ ያስረዳሉ።
ለምን 14 አመት ተመረጠካል? መረጃዎቻችን እንደሚያሳዩት እንግዲህ ከዛ በኋላ ከሆነ ልጃገረዶቹ ግንኙነት እየጀመሩበት እድሜ ስለሆነ ከሆነ በኋላ ደግሞ ክትባት መስጠቱ ጠቀሜታ የለውም። ግንኙነት ከመጀመራቸው በፊት ማድረግ አለብን እንግዲህ የብሔራዊ ግብረ ኃይል በተለይ ክትባት ግብረ ኃይል ከፍተኛ የሳይንሳዊ ስልጠና ተደርጎ ቅኝት ተደርጎ ያለንን መረጃ ስንትነን እንደ ሀገር መመሪያ የተሰጠበት ነው ማለት ነው። ለአንድ ልጃገረድ ሁለቴ እንሰጣለን። አንዴ ከሰጠን ዛሬ በስድስት ወር ሁለተኛውን እንሰጣለን። ስለዚህ በአመት ሁለት ጊዜ የምናደርገው መርሃ ግብር ነው ማለት ነው። በቅርብ ጊዜ ግን ሀገራችን ላይ እንዲህ ኮቪድን ከተከሰተ በኋላ በአንዳንድ ምክንያት ትምህርት ቤት በተፈለገ ጊዜ መከፈትን መዘጋትም ስለማይችል ያን የተከተል በአመት የባለፈው አመት ሁለተኛ ስርትና በዚህ አመት የመጀመሪያው ስርት እንዲያደርግ ሁለቱንም የመስጠት ስራዎችንም ባለፈው አመት ጀምረናል ማለት ነው።
ዶክተር መሰረት ኮቪድ-19 ባለም አቀፍ ደረጃ በሌሎች ህክምናዎች ላይ ያሳደረው ጫና በዚህ ክትባት አቅርቦት ላይም እንደሚታይ የጠቀሱ ሲሆን ይሁንና በቀጣይ ደግሞ ሰፊ ስራዎችን የመስራት እቅድ አለ ይላሉ።
ገበያው ላይ ያለው የክትባት መጠንና የጥረት ነበር እንደሚታወቀው ብዙዎች ፋብሪካዎች ለኮቪድ ክትባትና ኮቪድን ከመከላከል አንጻር የሚሰሩ ስራዎች ላይ ብዙ ስራቸው ማስክ ማምረት ሳኒታይዘር ማምረት በተለይ ኮቪድ ክትባት ላይ ምርት ላይ በጣም በስፋት ስለገቡ ይሄን ደግሞ ክትባት የሚያመርተው ካምፓኒም እንደዚሁ እጥረት ተከስቷል። ምክንያቱም ዓለም አቀፍ ጊዜ ኮምፒቲሽን አለ። በዚህ ውስጥ እንግዲህ 14 አመት ላይ ቆመናል እንጂ የመጀመሪያ የነበረን እቅድ 14 አመት ላይ ጀምረን 13-12 የሞላቸውን 10 የሞላቸውን ልጆችን እንደዚሁ እኩል በጅምላ ባንዴ ሰጥተን ከዛ ወደ 9 አመት የመደበኛ መራገሩ አካል እንዲሆን ነው እንግዲህ እንደ እቅድ ይዘን የሰራ ነው። ባለው ሁኔታ ያን ማስተካከል አልቻለም። በዚህ
በሌላ በኩል ክትባቱ ሀገር አቀፍ ቢሆንም በሰሜን ኢትዮጵያ ያለው ወቅታዊ የጸጥታ ሁኔታ በጦርነት ውስጥ ተሳታፊ በሆኑት 3 ክልሎች ውስጥ ሂደቱን ማስተጓጎሉን ገልጸው ይሁንና ክትባቱን በቀሪው የሀገሪቱ ክፍል ለማዳረስ እየተሰራ ነው ይላሉ።
ብሔራዊ ዘመቻ ነው የምናደርገው በየአመቱ። በዚህ አመት ግን እንደሚታወቀው ተወልደው ግልጽ ነው በተለይ በሰሜኑ ሀገራችን ውስጥ ካለው የጸጥታ ችግር አንጻር ትግራይ ክልል ላይ፣ አማራ ክልል እና አፋር ክልል ላይ ካለው ነባራዊ ሁኔታ አንጻር ለጊዜው ስራውን በአስቀመጥነው መርሃ ግብር መሰረት እንጀምርም። ግን እነሱ ጋር ተወያይተን እነሱ ክልሎቹ እንደ ክልሎቹ ነባራዊ ሁኔታ መቻቸው ሰዓት ተማሪዎችን ትምህርት ቤት በሚንደር ሰዓት ስለምናከናውን ይሆናል። ከእነዚህ 3 ክልሎች ውስጥ ያሉ ክልሎች ግን በስፋት የምንሄድበት ይሆናል። ዛሬ የጀመሩ ክልሎች አሉ። ከ2 ጀምረን ጥር 2 እስከ ጥር 6 ብለን በዚህ ሳምንት ከሰኞ እስከ ዓርብ እንደሚሰጥበት አካሄድ የሚሆነው በትምህርት ቤት ውስጥ ከትምህርት ሚኒስቴር ጋር በጣም በፍጥነት በቅርበት እንሰራለን። ትምህርት ቤት ያሉ ልጃገረዶች እና ከትምህርት ቤቶች ያሉት ደግሞ በጤና ተቋማት የሚደርስ ይሆናል።
በጤና ሚኒስቴር የህጻናት እናቶችና አፍላ ታዳጊዎች ጤና እንዲሁም የስርዓተ ምግብ ዳይሬክተር ዶክተር መሰረት ሰላለም ሲያጠቃልሉም የማህፀን ጫፍ ካንሰር የክትባት ዘመቻ አስፈላጊነትን ወላጆችና መምህራን ተረድተው ልጃገረዶችን እንዲያበረታቱም ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ለእለቱ ወደ ያዝነው የመጨረሻ ዘገባ ደግሞ እንሻገር። ኮቪድ-19 የወቅቱ አሳሳቢ ጉዳይ መሆኑን ቀጥሏል። በተለይ ደግሞ በአሁን ሰዓት የኦሚክሮን ቫይረስ ስርጭት በጉንፋን መልክ እየተስፋፋ ብዙዎችን አዳርሷል። ይህንን ለመቋቋም ክትባት ወሳኝነት እንዳለው ባለሙያዎች ያስረዳሉ። ከድምጽ ዘጋቢዋ የሆነችው ኬረል ፒርሰን ታዲያ ክትባቶች እንዴት ይዘጋጃሉ ስትል ያሰናዳችውን ዘገባ ሀብታም ስዩም እንደሚከተለው ወደ አማርኛ መልሶታል።
አንዳንድ ሰዎች የኮቪድ-19 ክትባት ከተወሰደ በኋላ ዳግም መታመም የክትባቱን ክስረት ያሳያል ብለው ያስባሉ። በጆንስ ሆፕኪንስ የሕክምና ትምህርት ቤት ባልደረባ የሆኑት ዶክተር አንድሪያ ኮክስ ይህንን ይላሉ።
በስራ ላይ የዋሉ ሁሉም ክትባቶች ማለት ይቻላል ግባቸው ህመምን መቀነስ እንጂ በሽታውን ሙሉ ለሙሉ ለመከላከል አይደለም።
በርካታ ጥናቶች እንደሚያሳዩት የተከተቡ ሰዎች በኮቪድ-19 ሰበብ ሆስፒታል የመግባትም ሆነ የመሞት እድላቸው ቀንሷል። ጥንታዊው ክትባት የማምረት መንገድ በህይወት ያለን ወይንም የሞተን ቫይረስ የበሽታ መድህን ህዋስ ምላሽን ለመቀስቀስ በግብዓትነት ይጠቀማል። የተለያዩ የፖሊዮ ክትባቶች ይህንን ዘዴ ተጠቅመዋል። 3 የኮቪድ-19 ክትባቶች
አቅሙ እንዲዳከም የተደረገ ኩንፋን ቀስቃሽ ቫይረስን ተጠቅመዋል። አዲኖ ቫይረስ ይባላል። የኦክስፎርድ አስትራዘኒካ ክትባት ከቺምፓንዚ የተወሰደ ሰዎችን ለህመም እንዳይዳርግ አቅሙ የተዳከመ ኩንፋን ቀስቃሽ ቫይረስ አዲኖ ቫይረስ ተጠቅመዋል። ስፑትኒክና ጃንሰን ጃንሰን ክትባቶች የተዳከመ ከሰዎች የተገኘ ኩንፋን ቀስቃሽ ቫይረስን ክትባቱን ለመስራት ተጠቅመዋል። የአሜሪካ የዘረመልና ህዋስ ቴራፒ ተቋም እነዚህን ክትባቶች ተመራማሪዎች የሰሩበትን መንገድ ሲያስረዳ እንዲላል፣ ተመራማሪዎች ኮሮና ቫይረስ ካየለበት የፕሮቲን ክፍል ዘረመሉን አስወግደው ኩንፋን ቀስቃሹ ተህዋስ ውስጥ ይጨምሩታል። በአዲኖ ቫይረስ ህዋስ ውስጥ ያለውን በሽታ አምጪ ክፍልም በተመሳሳይ ያስወግዱታል። አዲኖ ቫይረስን መልእክት በውስጡ እንደያዘ ፖስታ ቆጥሩት። መልእክቱ የፕሮቲን ህዋሱን ይተነኩሰዋል። ከዚያ በኋላ ሰውነት የራሱን መከላከል ይፈጥራል። ትንኮሳው በድጋሚ ከተፈጠረ ሰውነት ለተጨማሪ ጥቃትና መከላከል ራሱን ያዘጋጃል። ዶክተር አንድሪያ ኮክስ በድጋሚ
You don't just mount an immune response to the adenovirus, but you also
በበሽታ አምጪ ህዋስ ላይ የበሽታ መድህንን ማጠናከር ብቻ አይደለም። የኮቪድ-19 ቫይረስ አምጪ የሆነው የቫይረሱ ክፍል በሆነ የፕሮቲን ህዋስ ላይም የበሽታውን መከላከል አጠፋን ይጨምራል።
ጃንሰን ጃንሰን እንዲሁም የስፑትኒክ ቪ የመጀመሪያው ዙር ክትባቶች የተሰሩት አልፎ አልፎ ከሚገኝ በሽታ ቀስቃሽ የሰው ልጅ ህዋስ ነው። ጃንሰን ጃንሰን አንድ ጊዜ ብቻ ሊሰጥ የታቀደ ክትባት ነበር። በጥቅምት ወር ግን የዩናይትድ ስቴትስ የምግብና መድኃኒት አስተዳደር አማካሪ ቦርድ የክትባቱን መድህን ለማሳደግ የማጠናከሪያ ክትባት እንዲታከልበት መክሯል። ሁለተኛው ዙር የስፑትኒክ ቪ ክትባት ብዙ ሰዎችን የሚያጠቃ በሽታ ህዋስን ይዟል። ተመራማሪዎች ክትባቱ ከኮቪድ-19 የሚከላከል በቂ አቅም የለውም በሚል ስጋት ውስጥ ገብተዋል። በሽታ አምጪ ቫይረስንም ሆነ ባክቴሪያን ፓዞጂንስ ይባላሉ ሳይጠቀሙ ክትባቱን ለማምረት የሚውሉ ሂደቶችም አሉ። የሞዴርናና የፋይዘር ባዮንቴክ ክትባቶች የዚህ ማሳያ ናቸው። ዶክተር አንድሪያ ኮክስ በድጋሚ
They use techniques to trick the immune system into seeing
የሰውነት በሽታ መድህን ስርዓት በሽታ አምጪ ህዋሳትን የተመለከተ እንዲመስለው የሚያደርግ ዘዴን ይጠቀማሉ። ይሁንና በሽታ አምጪ ህዋሳትን በአብዛኛው ወይም ሙሉ በሙሉ አይጠቀሙም።
ምንም ቫይረስ ሳይጠቀም የሞደርና ክትባት የሰውነት በሽታ መከላከል ስርዓት የምር የኮቪድ-19 ቫይረስ ወደ ሰውነት ቢሰርግ የሚከላከልበትን ስርዓት እንዲገነባ ያደርገዋል። መለስተኛ ህመም፣ የጡንቻ ህመምና ድካም የጎንዮሽ ችግሮች ናቸው። ዶክተር ኮክስ ተመራማሪዎች የሞደርና የኮቪድ-19 ክትባትን በፍጥነት ማግኘታቸው አስገራሚ አለመሆኑን ይናገራሉ። የኮቪድ ክትባት በዚህ ቴክኖሎጂ ያለፈ የመጀመሪያው አይደለም።
These vaccines could be developed very rapidly
እነዚህ ክትባቶች በጣም በፍጥነት ሊዘጋጁ ይችላሉ። የዚህ ምክንያቱ ደግሞ ተመራማሪዎች ይህንን ዘዴ በመጠቀም በሌሎች በሽታ አምጪዎች ላይ ሲፈትሹ መቆየታቸው ነው።
የተለያዩ የኮቪድ-19 ቫይረስ ክትባቶችን መውሰድ ጠቀሜታ አለው። ዓለም በሙሉ ሊከተብ ይገባል። የሆንዱራስ ዜጎች ክትባቱን ለማግኘት ወንዝ ተሻግረው ኒካራጓ ለመዝለቅ ዝግጁ እስከመሆን ደርሰዋል። በዚህ አጋጣሚ ተመራማሪዎች የትኛው ክትባት ለየትኞቹ የተለያዩ ሰዎች የበለጠ እንደሚሰራ ለማወቅም እድሉን ያገኛሉ።
እንከን የሌለብሽ Allahu yemti grundin ki yehons wezerit Ethiopia mentetab the kalesh tsitsum Ethiopia with anama di mama wezerit Ethiopia konjit enenen bai
አድማጮቻችን ለዕለት ያዝንላችሁ የጋቢና ቪኦኤ መሰናዶዎች እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው በምስተንግዶ፣ ሀብታሙ ስዩም በዜናዎቹ፣ ኤልያስ አስማረ በቅንብሩ፣ በፕሮግራም አርቶት ሰለሞን አባተ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን ነበረ። በነገው ምሽት በመደበኛው መርሃ ግብር እንድንገናኝ እየጋበዝን አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪኦኤ እያላችሁ እንድታደርሱን እንጠይቃለን። ሰላም፣ ደህና ደሩ፣ ጤና ይስጥልኝ።
can jail a bitch. Sitting out the bar with